Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ታህሳስ 25 2014 ዓመተ ምህረት ነው። አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይሰማሉ።
በሱን የቤት መቤት ነበርኩ። ምንም ነገር አልንቀሳቀስም። ያው በሱ እንቅስቃሴ ነበር የምኖረው። ያው ባዶ ቤት ነኝ ማለት ነው ያለው።
በአማራ ክልል በሐይቅ ከተማ በትንሹ ከ40 ሰዎች በላይ በጦርነት ተሳትፎ ያልነበራቸው ንጹሃን ሰዎች መገደላቸው የከተማው አስተዳደር አስታውቋል። የዚህ ጉዳይ ዝርዝር በምሽት ይሰማል።
መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው።
ተሰማችኋቸው ማልኮልም ክላርክ ነው። ኢትዮጵያን ሬድስ የተሰኘ የመጽሐፍት ለተፈናቀሉ ግሮች እያዳረሰ ያለ ተቋም አላፊ ናቸው። ቆየት ብለው ሙሉ ሐሳባቸውን ያጋሩናል። እነኛና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምጽ ምህንድስናውን ይከውናል። አስቀድመን አጫጭር ያለም ዜናዎችን እናሰማችሁ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። ደቡብ አፍሪካውያን ትላንት እሁድ በ90 አመታቸው ከዚያ አመት በሞት የተለዩት ሊቀ ጳጳስ ዴዝሞንድ ቱቱን የሚዘክሩበትን ሳምንት ጀምረዋል። የኬፕ ታውን ቅዱስ ጊዮርጊስ ቤተክርስቲያን እስከ መጪው አርብ ድረስ ቀትር ላይ የቤተክርስቲያን ደውል በማሰማት የጸረ አፓርታይድ ጀግናውን እንደሚዘክር አስታውቋል። ስርዓተ ቀብራቸው በመጪው ቅዳሜ የሚፈጸም መሆኑን ተነግሯል። በደቡብ አፍሪካ የአፓርታይድ ስርዓትን በመፋለም የሚታወቁት ሊቀ ጳጳስ ዴዝሞንድ ቱቱ እንደ አውሮፓውያን አቆጣጠር በ1984 ዓመተ ምህረት የሰላም ኖቤል ተሸላሚ ነበሩ። አንደበተ ርቱዕ መሆናቸው የሚነገርላቸው ዴዝሞንድ ቱቱ በደቡብ አፍሪካ ብቻ ሳይሆን በዓለም አቀፍ መድረክም በእስራኤል በተወሰዱ የፍልስጤም ይዞታዎች፣ ስለ ጾታዊ መብቶች፣ ስለ አየር ንብረት ለውጥና በሌሎች የሰብአዊ መብቶች ጉዳዮች ላይ ግንባር ቀደም ተሟጋች በመሆንም ይታወቃሉ። ፕሬዝዳንት ማንዴላ ዲሞክራሲን ለደቡብ አፍሪካ ባስተዋወቁበት ወቅት የእውነትና የእርቅ ኮሚሽንን የመሩት ሊቀ ጳጳስ ዴዝሞንድ ቱቱ እንደነበሩም ተመልክቷል። በኤርትራ የዩናይትድ ስቴትስ ኤምባሲ ኤርትራ ዓለም አቀፋዊ ግዴታዋን እንድትወጣ አሳሰበ። የኤርትራ መንግስት ዜጎችን መበዝበዝና በሕገ ወጥ የሰዎች ዝውውር መሰማራቱን እንዲያቆምና ዓለም አቀፍ ግዴታውን እንዲወጣ ዩናይትድ ስቴትስ አሳስባለች ሲል አስመራ የሚገኘው ኤምባሲዋ ትላንት ባወጣው መግለጫ አስታውቋል። ኤምባሲው ባወጣው መግለጫ የኤርትራ መንግስት የግዳጅ ብሔራዊ ውትድርናና የዜግነት ሚሊሻን በመሳሰሉ አስገዳጅ የስራ መስኮች ዜጎችን ላልተወሰነ ጊዜ ወይም እንዳሻው በዘፈቀደ ያስተማራል ብሏል። ዩናይትድ ስቴትስ ከኤርትራ ህዝብ ጋር ተቆማለች ያለው የኤምባሲው መግለጫ በአዋጅ 11/1999 የወጣው የብሔራዊ ውትድርና አዋጅ ለ18 ወራት ብቻ እንደሚሆንም አመልክቷል። የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ባለፈው አርብ ባወጡት የትዊተር መልእክት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በየጊዜው ኤርትራ ላይ የሚቆልለው ክስ ወሰን የለውም ብሏል። ኤርትራ ራሷ ተጠቂ ናት እንጂ ህገወጥ የሰዎች አስተላላፊ ድርጅት አይደለችም ያሉት የውጭ ጉዳይ ሚኒስትሩ የተባበሩት መንግስታት ይህን ነገር እንዲመረምር ስታሳስብ ቆይታለች፣ ይሁን እንጂ ዋሽንግተን አሁንም ኤርትራ ይህን ለመዋጋት በቂ ጥረት ባላደረጉ አገሮች ጥቁር መዝገብ ውስጥ ጨምራታለች በማለት ወቀሳቸውን አሰምተዋል። አፍጋኒስታንን በማስተዳደር ላይ የሚገኘው ታሊባን ትላንት እሁድ በሴቶች ላይ ያወጣው አዲስ የጉዞ ህግ አሸባሪ ቡድን በሴቶች ላይ የሚያደርገው ሌላ ተጨማሪ የበደል ድርጊት ነው ስትል ዩናይትድ ስቴትስ ትችቷን አሰምታለች። በአፍጋኒስታን የበጎነት አስተዋቂና አሉታዊነትን የመከላከል ሚኒስቴር ባወጣው መመሪያ ሴቶች ከሌላ ሰው ጋር ካልሆኑ በስተቀር ብቻቸውን ከ72 ኪሎ ሜትር በላይ ርቀው እንዳይጓዙ አዟል። የታክሲ አገልግሎት ሰጪዎችም የእስላሚክ ሂጃብ ወይም ራሳቸውን ለሸፈኑ ሴቶች ብቻ አገልግሎት እንዲሰጡም መመሪያ ማስተላለፉ ተገልጿል። የሚኒስቴር መስሪያ ቤቱ ቃል አቀባይ ሳዲቅ አኪፍ ማህጀር ለአሜሪካ ድምጽ በሰጡት ማብራሪያ ውሳኔዎቹ ከሸሪያና ከእስልምና ህግ ጋር አብረው የሚሄዱ ናቸው በማለት የውሳኔውን አግባብነት ተናግረዋል። መመሪያው ወንዶች ብቻ በሚሰማሩበት የትራንስፖርት ዘርፍ ያሉ ወንድ አሽከርካሪዎች ጺማቸውን እንዲያሳድጉ፣ ለጸሎት እረፍት እንዲወስዱና በመኪናዎቻቸው ውስጥ ሙዚቃ እንዳያጫውቱም ያዛል። ይህ አስገዳጅ መመሪያ ከመውጣቱ ከሳምንታት በፊት የወጣ ሌላ መመሪያም የአፍጋኒ ቴሌቪዥን ጣቢያዎች ድራማና ተከታታይ አዝናኝ ፊልሞች ላይ የሚጫወቱ የሴት ተዋናዮችን እንዳያሳዩ አዟል። ዜና አንባቢ ሴቶችም በሚያነቡበት ሰዓት ሂጃብ እንዲያደርጉ ትዕዛዝ መተላለፉም ተሰምቷል። አድማጮች ለሰኞ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ወጣት ለአፍሪካ አሜሪካ ድምጽ ልዩ መርሃ ግብር ነው። በማህበራዊ መገናኛዎቻችን እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። ወደ ቀዳሚ ጉዳይ እንሻገር። በአማራ ክልል በሃይቅ ከተማ በትንሹ 48 ሰዎች በጦርነቱ ተሳትፎ ያልነበራቸው ንጹሃን ሰዎች ናቸው መገደላቸውን የከተማው አስተዳደር አስተውቋል። በከተማው የአምሮ ህሙማንም ጭምር የጥቃት ኢላማ መሆናቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። ይሁን እንጂ በንጹሃን ላይ የህወሓት ኃይሎች ግድያን ጨምሮ የተለያዩ ኢሰብአዊ ድርጊቶችን ፈጽመዋል በሚል የሚቀርቡ ክሶችን ሲያጣጥሉ መቆየታቸው ይታወሳል። ኬኔዲ አባተ።
የህወሓት ኃይሎች በደቡብ ወሎ ዞን ሃይቅ ከተማ በቆዩባቸው ጊዜያት በጦርነቱ ተሳትፎ የሌላቸው በርካታ ንጹሃን ሰዎች ስለመገደላቸው የተለያዩ የከተማው ነዋሪዎች ይገልጻሉ። ባለቤታቸውን በህወሓት ታጣቂዎች ማጣታቸውን የተናገሩት ወይዘሮ ኤልሳ ኃይሉ ከከተማዋ ነዋሪዎች መካከል ናቸው። ወይዘሮ ባለቤቷ ለጾት
የገደሉት በሰዓቱ መተው ፈትሽውት ነበር። ተፈተሹት በኋላ ያው አላወቃቸውም መሰለኝ። ያው እነሱም ሆናቸው ሲያቅ ከቤት ወጣ ብሎ ያው ሄዳለሁ ሲል ነው አሯሩጠው የገደሉት። በሰደፉ ብዙ ሰዓት እንትን ካል ከመቱት በኋላ ከዛ በኋላ ያው ተኩሰው ነው የመቱት። በጣም ከምንም በላይ በጣም ከባድ ሀዘን ነው የተሰማኝ።
በባለቤታቸው ገቢ ይተዳደሩ የነበሩት ወይዘሮ ኤልሳ አሁን ላይ ከአራት አመት ልጃቸው ጋር ለችግር መጋለጣቸውንም ይናገራሉ።
ና ያው ህጻልሽ ተቶብኝ ነው ሄደ። ብዙ ችግር አለ። ያው ቤት ውስጥ ብዙ ነገር አለ። በሱ ነው ቤት መቤት ነበርኩኝ። ምንም ነገር አልንቀሳቀስም። ያው በሱ እንቅስቃሴ ነበር የምኖረው። ያው ባዶ ቤት ነው ማለት ነው ያለው።
ሌላዋ የሃይቅ ከተማ ነዋሪ የ65 አመቷ ወይዘሮ አስናቁ ነጋሽ ደግሞ ብቸኛ ልጃቸው አሸብር ጌታውን በህወሓት ታጣቂዎች ከተመታ ከቀናት በኋላ ህይወቱ ማለፉን ተናግረዋል።
ሮቀው ወጣን ተቤታችን አርብጧስ ሲመጣ ነው መጡት። እሱ ያያቸው ንብረቶችን ብሎ ሲመጣ በመንገድ ላይ ያው መጡኝ አለ። ሃይቅ ነው እኛ ያህል ነው ሰዚ ተማርያም ደብር ሃይቅ ከተማው ድረስ ብሎን ቀቀዋ ነው የተመለስነው። ርቀን ማልፈርን ያው እሱ አርብ ተቀድሞ መጥቷል። እኔ ሆር ነው የመጣሁት። መንገድ ላይ መጡኝ አለ። ያስኩትን 2800 ብር ይዤ ነበር በኪሴ። ያንንም ወሰዱብኝ። ሁለት ጂንስ ሱሪ ጂንሱን ወሰዱብኝ። ቆዳ ጫማ ወሰዱብኝ። መታወቂያ ወሰዱብኝ። እኔንም እጄንና እግሬን መቱኝ አለኝ። የተመታው እዚህ ክንዱ ላይ ክንዱ ፈነዳች። እዚህ ላይ የተመታው በብትር ነው የመቱ ብሎኛል። ከዛ ሲበሳጭ ደግሞ ቢሄድ ፍየሎቹ ሶስት ፍየሎች ታርጆ አገኛቸው። እኔም በመጣያው ወዲያው ተከታዬ በዛ ፍየሎቹም ታርጆ እዛ ወዲያ ገፉ ቆዳቸውን አገኘው። ያው ለአስር ቀን ያህል ከረመ። ልክ በተመታ በ11 ቀኑ ሞተ።
የህመም ስሜት ሲሰማው ለማሳከም እንኳን በወቅቱ ሕክምና ባለመኖሩ ጧሪያቸው የነበረውን ብቸኛ ልጃቸውን መርዳት እንዳልቻሉ የሚገልጹት ወይዘሮ አስናቁ አሁን በባዶ ቤት ብቻቸውን ህይወትን ለመምራት ተገደዋል።
እሱ ብቻ ነው የነበሩት ልጅ?
አይ እሱ ብቻ ነው። እሱን ቀበርኩ። እሱ ብቻ ነበር። አሁንም ብቻዬን ቁጭ አልኩኛ። ምን ይደረግ አሁን ያለው ብቻዬን ነው። መተዳደሪያ ያው ገጠር መሬት አለኝ። እሱ ነው እስከዛሬ የሚያርሰው። እሱ ነው ያው አሁንም ያረሰው አለ። ጤፍ ነው ታጨዴ። ሌላ ለወደፊቱ ደግሞ እንግዲህ እሱ ያውቃል ባለቤቱ። አልቅሰንም አላዋጣንም አልተው።
በሃይቅ ከተማ የአእምሮ ህሙማንም የጥቃት ኢላማ ስለመሆናቸው አስተያየት ሰጪዎች ይገልጻሉ። አስተያየታቸውን ከሰጡን ግለሰቦች መካከል የሆኑት አቶ መሐመድ ይመር የአእምሮ ህመምተኛ የሆኑ ወንድማቸው በህወሓት ኃይሎች እንደተገደሉ ተናግረዋል።
የተገደለው ያው ዝብሻናቁ አካባቢ ነው። ያው አእምሮውን በጣም ህመምተኛ ነው። አእምሮውን ተኛ ስለሆነ ያው እሳቸው ያው በዚህ ታክቲክ ዝም ብሎ ህመምተኛ መስለው ብዙ ነገር እያደረጉ እንደነበረ እንደሳቸው ሁኔታ በሳቸው ልክ ነው ያዩት። ይመታም መስሏቸዋል። ያው መጨረሻ ላይ ገደል ነው ብለው አሉ። እዛው ጎረቤት ገደል ነው አሉ አሉ። አንዲት ታገኝ የምትባለው ሴት እዛው ሱቅ ያላት አለች። አሁን ሷናት እንደዚህ ያለችው አሁን አይ ደምም ተኛኮ ነው ለምን ገደላችሁት ብለዋሉት አይ እንደው በኋላ ባላ መምተኛ መሆኑን ታየንኮ በኋላ ምን ነው ባላረግ ነው ብለናል አሉ ያው ብናይ ሞቶ ነው ያገኘነው በስንት ወቁቱ ያው መኪናውም ገላይ ነበር የተቀበረው ከዛ አንስተ እንደገና ሌላ ቦታ ላይ ቀበረው
ተገደሉ ያሏቸው የአምሮ ህመምተኛው እንድማቸው ህክምና አድርገው ያውቁ እንደሆነና የሐኪም ማስረጃ እንዳላቸው ጠይቀናቸው አቶ መሐመድ ይህን ምላሽ ሰጥተውናል
ህክምና አው አርጌ የአምሮ ህመምተኛ ነርቡ ተዛብቷል አሉ ሙክር ያለው ብዙ ታግል ያለው የማይሆን ሆነ ያው እኔም ደሞ ሲቢ በዛሬ በነገ ያው ደሞ ጥላለሁም ተከላለሁኝ በህክምና ተገላለሁ እንዲያልኩኝ እንዲያለ ያው ለዚህ ደረጃ ደረሰ ያቺን ማስረጃ ያው ወረቀቱ ነበር ጠፍቶ ነው ጥለውት እቤት የተባለ መረጃ የተባለ ሹላ ምን ዝርዝር ነው ያደረጉት ጥለውታል አራት ሙከት ነው የኔን እንኳን ቤት የበሉት መረጃ ቤት የግብር ወረቀት ድረስ አልቀረ እንጂ ያቺን መረጃ ነበር የልጁ
በሃይ ከተማ በሚገኘው መስጂድ ኤልፋታ ደጅ ላይ ለረጅም ጊዜ መኖሪያዋን ያደረገች አንዲት የአምሮ ህመምተኛም መገደሏን የመስጂዱ ጥበቃ ሼህ መሐመድ አህመድ ገልጻሉ።
ዘይደባ ሰርት ባላል ቁንጭላቷ ንበሽቷ አምሮ በሽታ አለባት አልጋ ነገ ሰርተውላታል እዛች ዝምብለዋለች በትውላ እዛች ትገባለች ዘመዶች አሏት እዚህ ሄጂ ተባራሪ መታሻል ብዬ አንድ ወታደረኛ ይዟ ተኛ ናትባክ ተዋት አልኩት እሱ ትዟት አይዴ እንደገና እነዚህኞቹ መጥቷት በቀበል ወርቃለች ገጠር ነበር መስለረው በማከለ መመጣና ባገዜ መታዘወደች ቤተሰብ አባረራት ተወደደች ከዛ ስትትል ያው አጋጣሚ መጣት
እናም ምናልባትም ውጊያ እየተደረገ መሆኑን እንኳን በቅጡ ያልተረዳቸው የአምሮ ህመምተኛዋ ወትሮውን ምሽት በመታረፍበት ፍራሽዋ ላይ አፈር ተመልሶባት እስከወዲያኛው አሸልባለች። በዚሁ በሃይቅ ከተማ አባትና ሴት ልጃቸውን ጨምሮ አራት ንጹሃን ከአንድ ቤት ውስጥ መገደላቸውን ከዚህ ቀደም መዘገባችን ይታወሳል። በከተማዋ ለሞትና ለአካል ጉዳት የተዳረጉ ንጹሃን ሰዎች ምን ያክል እንደሆኑ የጠየቅናቸው የሃይቅ ከተማ አስተዳደር ምክትል ከንቲባ አቶ መስዑድ አበራ ተከታዩን ምላሽ ሰጥተውናል።
48 አካባቢ ወዳለሰ ያለበት ሁኔታ ይሁን ቤት ለቤት ስናስስ በሙቶም የምናገኘው አካል አለ ተሰውቶ ሲቪሊያኖች ማለት ነው። በዛ ልክ በሂደት ቁጥሩን ይጨምራል የሚል ግምት አለኝ። ከዛ ባለፈ ግን በርካታ ወንድሞቻችን ቆስለዋል አካል ጉዳተኛ ሆነዋል በዚሁ የጥፋታይ እህቶቻችንም ያው በቁጥር ይሄን ያክል ነው ባልልህም ተደፍረዋል።
ከዚህ ባለፈ በርካታ የመኖሪያ ቤቶች መውደማቸውንም የተመለከትን ሲሆን በህዋት ኃይሎች በብዙ ቤቶች ዘረፋ እንደተፈጸመም ነዋሪዎችና የከተማው አስተዳደር አስታውቀዋል። ይሁን እንጂ በንጹሃን ላይ ኃይሎቻቸው ፈጽመዋል በሚል የሚቀርቡትን የግድያና ሌሎች ኢሰብአዊ ድርጊቶች እንደማይቀበሉ የህዋት ባለስልጣናት ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኢትዮጵያ ውስጥ ባለው ጦርነትና ከዚያም ቀደም ብሎ በነበሩ የተለያዩ ግጭቶች ምክንያት በሚሊዮኖች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የተለያዩ ሀገር አቀፍና ዓለም አቀፍ ድርጅቶች ለነዚህ ዜጎች ምግብና ጊዜያዊ መጠለያን የመሳሰሉ መሰረታዊ ድጋፎችን እያደረሱ ይገኛሉ። አንድ ተቋም ግን ለየት ባለመልኩ በየመጠለያ ጣቢያዎቹ መጻሕፍትን እያሰራጨ ይገኛል። ይህም ድርጅት ኢትዮጵያን ሬድስ ይባላል። በሚሊዮኖች የሚቆጠሩ ኢትዮጵያን ውሎና አዳራቸው የወትሮ ቤታቸው አይደለም እንደ ነገሩ የተሰራ ግዚያዊ ማቆያ እንጂ። አንድ አመት ያስቆጠረው ጦርነት እንዲሁም ከዚያ በፊት በተለያዩ አካባቢዎች የተፈጠሩ ግጭቶች በርካታ ቤተሰቦችን አፈናቅለዋል። የሀገሪቱ መንግስትና ዓለም አቀፍ ተቋማት ለዕለት ፍጆታ የሚውሉ ምግብና መጠጥን የመሳሰሉ ቁሳቁሶችን ለማቅረብ ሲጥሩ ይታያል። ኢትዮጵያ ሬድስ የተሰኘው ድርጅት ግን ለየት ባለመልኩ ለተፈናቃይ ቤተሰቦች የሚያደርሰው ስንቅ መጽሐፍ ነው። እንደምን መጽሐፍ ከምግብና ከመጠጥ ረድፍ ተቀመጡ የሚል ጥያቄ ከተነሳ የድርጅቱ የቦርድ ሊቀመንበር ማልኮልም ክላርክ መልሳላቸው።
That's a great question and that's exactly what most of us think and those things are essential obviously.
ይሄ ጥሩ ጥያቄ ነው። ብዙዎቻችን ይሄንኑ ነው የምናስበው። እውነት ነው የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ህፃናት ከትምህርት ርቀዋል። በህይወታቸውም በተወሰነ መጠን ተስፋ ያጡ ነው። መፈናቀል የፈጠረባቸው የአምሮ መረበሽም አለ። ስለመጪው ዘመን የሚታወቅ ነገር የለም። ግጭቱ ተመልሶ ሊመጣ ይችላል። በዚህ የጭንቅ ጊዜ ጥሩ ታሪክ ያላቸው አይነግቡ መጻሕፍት የሕፃናቱን ትኩረት ወደ መልካም ለመምራት ይቻላቸዋል። የማንበብ ክህሎቱን ከማሳደግ ትምህርታዊ ጠቀሜታቸው ባሻገር ወደ ሌላኛው ዓለም ወደ ሌሎች መልካም እድሎች ደስታና ፍንደቃ ተመስጠው የመውሰድ አቅም አላቸው። ይሄ ድንቅ ነገር ይመስለኛል።
And imagination. And that's very far from, and I think that's a good thing.
ይህ ለየት ያለ መራህ ግብር በአማራ ኦሮሚያ ሶማሌ ክልል ውስጥ የሚገኙ 15000 ቤተሰቦችን አዳርሷል። ይህን አገልግሎት ወደ ትግራይ ክልል ለማስፋፋት ፍላጎት ቢኖርም በሰሜኑ ኢትዮጵያ ክፍል የተካረረው ጦርነት መሰናክል ሆኗል። እያንዳንዱ ቤተሰብ በነፍስ ወከፍ 3 መጻሕፍት እንዲደርሱት መታለሙን፣ መጻሕፍቱም በ3 ቋንቋዎች የተጻፉ እንደሆነ ይናገራሉ። መርሃ ግብሩ መጻሕፍትን ከማዳረስ የላቀ ግብ እንዳለውም ያክላሉ። ማልኮልም ክላርክ
I think the goal was not just to deliver the books but also to share intelligence
ግባችን መጻሕፍቱን ማዳረስ ብቻ አይደለም በወላጆች መካከል የውቀት ሽግግርና መነቃቃት እንዲተላለፍም ማድረግ ነው ፍላጎታችን። ከዚህ አልፎ ማንበብ የሚችሉ ተለቅ ያሉ ልጆች በራሳቸው ቋንቋ የተጻፉ አስደሳቾቹን በስዕሎች ያጌጡ መጻሕፍትን አንብበው የማንበብን ጥቅም ራሳቸው እንዲረዱም እንፈልጋለን። በእድሜ ላነሱት ለሕፃናትም ይሄ ነገር ቀልባቸው ሊወስድ እንደሚችል ማሰብ ጠቃሚ ነው። ለዚያም ነው ያሰራጨናቸው።
ዋና መቀመጫውን በዩናይትድ ስቴትስ ሚኒሶታ ግዛት ያደረገው ኢትዮጵያ ሪት ተቋም የአሁኑ እንቅስቃሴው ሰሞንኛ ትኩረትን ሳበ እንጂ ከ20 አመታት በላይ የሕፃናትን የንባብ ክህሎት ለማሳደግ የንባብ ባህልን በኢትዮጵያ ለማጎልበት ያለሙ ስራዎችን ሲከውን ሰንብቷል። ኢትዮጵያ ውስጥ በሚገኙ ሰራተኞቹ አማካኝነት ከ300 በላይ ትምህርት ቤቶች ውስጥ ለሚማሩ ከ100 ሺህ በላይ ተማሪዎች የእንግሊዝኛና በሀገር ቋንቋ የተጻፉ መጻሕፍትን እንዳዳረሰ የድርጅቱ ገጽ ይናገራል። በድርጅቱ ስሌት 1 ሚሊዮን በሚሆኑ ሕፃናት ዘንድ አጠቃላይ በጎ ተጽዕኖ ፈጥሯል። መላለምን ያነጋገረው የኢትዮጵያ ውስጥ ሁኔታ ግን ድርጅቱ ወቅቱን የሚመጥን መርሃ ግብር እንዲያስተናዳ ምክንያት እንደሆኑት ማልኮልም ክላርክ እንዲያስረዳሉ።
We're a very small organization but we're very focused on helping provide reading materials for young people.
ተቋማችን አነስተኛ ቢሆንም ሕፃናት የሚያነቧቸው መጻሕፍት በማዳረስ ላይ እናተኩራለን። የንባብ ልምድና ንባብን ማበረታታት የሁሉም ትምህርት ቤቶች መሰረት ነው። ለዚያም ነው በዚህ ተግባር የቆየነው። በአገሪቱ በሚገኙ በአብዛኛው የህዝብ በሆኑ ትምህርት ቤቶች ውስጥ 80 ቤተ መጻሕፍት አዋቅረናል። በአሁኑ የቀውስ ጊዜም ብዙ ተግባራት እያከናወን እንገኛለን። የተፈናቀሉ ቤተሰቦችን በምን መልኩ ልንደግፍ እንችላለን በሚል ስናስብ ነበር። የኮቪድ-19 ቫይረስ በፈጠረው ቀውስ ምክንያት ሕፃናት ቀደም ብሎ ትምህርታቸውን አቋርጠዋል። ይህ በራሱ በግለሰቦች ትምህርት ላይ ጫና ፈጥሯል። እነዚህ ቤተሰቦች ከተፈናቀሉ በኋላ ደግሞ የተለመደ ህይወት እየገፉ አይደሉም። ልጆች ወደ ትምህርት መሄድ አልቻሉም። የዓለም ባንክ ሪድ አውት የሚባል መርሃ ግብር እንዳለው ከሰማን በኋላ ከባንኩ ጋር ተገናኘን። መርሃ ግብሩ ወላጆች ልጆቻቸው እንዲያነቡ ለማበረታታት መጻሕፍትን ያሰራጫል። ከነሱ ጋር አብሮ ለመስራት ከተስማማን በኋላ በማቆያ ጣቢያዎች ውስጥ ለሚገኙ ተፈናቃይ ቤተሰቦችና የትምህርት እድል ለሌላቸው ወይንም እድሉ ላነሰባቸው በቀጥታ መጻሕፍትን ስለማዳረስ ተወያይተናል።
ተቋሙ ይህን ስራ የሚያከናውነው ከትምህርት ሚኒስቴርና የተፈናቀሉ ወገኖችን ጉዳይ ከሚመለከቱ ባለስልጣናት ጋር በመተባበር ነው። እስካሁኑ ጥረት ከባለስልጣናትም ሆነ ለልጆቻቸው የንባብ ማስተማሪያ ቁሳቁሶችን ሲያፈላልጉ በነበሩ ወላጆች ዘንድ መልካም ምላሽ ማግኘቱን የሚናገሩት ሊቀመንበሩ በተፈናቃይ ቤተሰቦች ልክ መጻሕፍትን ለማዳረስ አለመቻላቸውን ግን እንደ ተግዳሮት ያነሳሉ። የአሁኑ አገልግሎት የተወሰኑ ቤተሰቦች ላይ ያነጣጠረ ነው። ቀንና አቅም ሲገጣጠም አገልግሎቱን የማስፋት ዓላማ እንዳላቸውም ተናግረዋል። አብረውም የሀገሬውን የንባብ ባህል የማሳደግ ህልማቸውን ያጋራሉ።
You know, Ethiopia has an extraordinary culture and history, but around the reading culture for ordinary people, I think very few Ethiopians.
ኢትዮጵያ እጅግ ድንቅ ባህልና ታሪክ አላት። የንባብ ባህልን በተመለከተ ግን በቤታቸው ውስጥ መጻሕፍትን ለማግኘት የቻሉትና ፍላጎት ያደረባቸው ኢትዮጵያውያን ቁጥር ጥቂት ይመስለኛል። በጣም ጥቂትና በትምህርታቸው የላቁ ሰዎችና ፈቃደኛ የሆኑ ሰዎች ብቻ ናቸው። በአንዳንዶቹ ቤተሰቦች ቤት ውስጥ ከአብዛኛው የኢትዮጵያ ቤተሰቦች የሚበልጥ የመጽሐፍ ክምችት ይገኛል። ኢትዮጵያ ውስጥ ለንባብ የሚሆኑ ነገሮችን ማግኘት ከባድ ነው። እነዚህ ህፃናት ለመደበኛ ትምህርት ምንም አይነት እድል የላቸውም ወይንም ያላቸውን እድል አነስተኛ ነው። በእኛ በኩል መጽሐፍቱን እያዳረስን ዕውቀትን እየመገብን እንገኛለን።
ኢትዮጵያ ሪድስ የቀጣይ ጊዜያት እቅዶቹ ብዙ ናቸው። ከነዚህ መካከል አንዱ ኦፕን ሃርት ቢግ ድሪምስ ከተሰኘ ድርጅት ጋር በመተባበር ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚሰናዱ መጽሐፍትን የሚጽፉ ደራሲያንን ማበረታታትና ከነሱ ጋር መስራት እንደሆነ የድርጅቱ የቦርድ ሊቀመንበር ወይንም ፕሬዚደንት ማልኮልም ክላርክ ለአሜሪካ ድምፅ አክለዋል። አድማጮች፣ አሁን ሳምንታዊው የስፖርት መሰናዶ የሚቀርብበት ሰዓት ነው። ኬኔዲ አባተ።
በካሜሩኑ የ2021 የአፍሪካ ዋንጫ የሚሳተፈው የኢትዮጵያ ብሔራዊ ቡድን ትናንት ወደ ስፍራው አቅንቷል። የብሔራዊ ቡድኑን 28 ተጫዋቾችና የአሰልጣኝ ቡድን ያካተተው የመጀመሪያው ልዑክ ትናንት ታህሳስ 17 ከአዲስ አበባ በመነሳት ካሜሩን ያውንዴ በሰላም መድረሱን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ከትናንት በስቲያ በስካይላይት ሆቴል ለብሔራዊ ቡድኑ አባላት የሽኝት መርሃ ግብር የተከናወነ ሲሆን በስራ መደራረብ ምክንያት በዝግጅቱ ላይ መገኘት ያልቻሉት ፕሬዝዳንት ሳህለ ወርቅ ዘውዴ ለተጫዋቾች በቪዲዮ ባስተላለፉት መልእክት ይህን ብለዋል።
በዚህ ውድድር ስትሳተፉ ከመጀመሪያዎቹ ተርታ አይደለንም በማለት ከዝቅተኛ ስሜት እንዳትነሱ አደራ ለማለት ፈልጋለሁ። ዋንጫ ላይ ለመድረስ የእያንዳንዱ ቡድን እድል የተለያየ ቢሆንም ስንወዳደር ግን ኢላማ አድርገን የምንነሳው ከፍ አድርገን ዋንጫንም በማሰብ መሆን አለበት። እንደዚህ ሲሆን ነው የምትችሉትን ያህል ወኔ ለመሰነቅ የምትችሉት።
በሽኝት መርሃ ግብሩ ላይ የተገኙት የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳም እንዲሁ ለተጫዋቾቹ ተመሳሳይ የማበረታቻ መልእክት አስተላልፈዋል።
ሲትሄዱ ባሽናፍነት መንፈስ ሂዱ። የገሌ ቡድን ጠንካራ ነው፣ ውጤት መዝገብ አልችልም የሚል መንፈስ ባይምሯቸው እንዳይኖር፣ እናሸንፋለን እንችላለን ብላችሁ ግቡ። በተለይ የመጀመሪያዋ ዙር ጨዋታ በጣም ወሳኝ ናት። ተልኳችሁን ለመፈጸም በቁርጠኝነት ተንቀሳቀሱ።
በካሜሮን አስተናጋጅነት በሚካሄደው 33ኛው የአፍሪካ ዋንጫ ቢያንስ ከምድብ ማለፍ ግባቸው መሆኑን አሰልጣኝ ውበቱ ቅዳሜ ዕለት በሰጡት መግለጫ አስታውቀዋል። ወደ ካሜሮን ካቀኑት 28 የብሔራዊ ቡድኑ ተጫዋቾች መካከል ከሙጂብ ቃሲምና ከሽመልስ በቀለ ውጪ ያሉት በኢትዮጵያ ፕሪሚየር ሊግ የሚጫወቱ ናቸው። በሳውዲ አረቢያ ሊያደርግ የነበረው ዝግጅት በኮቪድ-19 ምክንያት ያልተሳካለት ብሔራዊ ቡድኑ ቀሪ ዝግጅቱን በካሜሮን የሚያደርግ ሲሆን ውድድሩ እስኪጀመር ባሉት ጥቂት ቀናት ውስጥ ሁለት የወዳጅነት ጨዋታዎችን እንደሚያደርግ ይጠበቃል። ከጥር 1 እስከ 29 በሚቆየው በዚህ የአፍሪካ ዋንጫ ውድድር 24 ሀገራት የሚሳተፉ ሲሆን ኢትዮጵያ በመጀመሪያው ምድብ ከአዘጋጇ ካሜሮን፣ ቡርኪና ፋሶና ኬፕ ቨርድ ጋር ተደልድላለች። በሌላ የአፍሪካ ዋንጫ ዜና በተለያዩ ሊጎች የሚጫወቱና ለሀገራቸው ብሔራዊ ቡድን የተጠሩ አፍሪካውያን ተጫዋቾች እስከ ታህሳስ 25 ድረስ በክለባቸው መቆየት እንደሚችሉ ካፍ አስታውቋል። የአፍሪካ እግር ኳስ ፌዴሬሽን ካፍ የተለያዩ ሀገራት ሊጎች ያቀረቡትን ጥያቄ በመቀበል ነው የአፍሪካ ዋንጫ ሊካሄድ አንድ ሳምንት እስኪቀረው ድረስ ተጫዋቾች ከክለቦቻቸው ጋር እንዲቆዩ የፈቀደው። በፊፋ ሕግ መሰረት ክለቦች የአፍሪካ ዋንጫ ከመጀመሩ ከሁለት ሳምንታት አስቀድመው ማለትም በዛሬው ዕለት በውድድሩ የሚሳተፉ ተጫዋቾችን መልቀቅ ይጠበቅባቸው ነበር። ነገር ግን ፊፋ ለዓለም የሊጎች ፎረም በጻፈው ደብዳቤ ለአፍሪካ ዋንጫ የሚፈለጉ የክለብ ተጫዋቾች ውድድሩ ሊጀመር አንድ ሳምንት እስኪቀረው በየክለቦቻቸው መቆየት እንደሚችሉ አስታውቋል። ይህ የተወሰነው በካፍ ስምምነት መሆኑንም የገለጸው ፊፋ ውሳኔው በበጎ ፈቃድና በአብሮነት የትብብር መንፈስ የተወሰነ ነው ሲል ለካፍ ያለውን አድናቆት ገልጿል። ይህም የእንግሊዝን ጨምሮ ለብዙ ሀገራት ሊጎች መልካም ዜና ሆኗል። በእንግሊዝ ፕሪሚየር ሊግ ከቶተንሃም፣ ሊድስ ዩናይትድ፣ ኒውካስል ዩናይትድ እና ኖርዊች ሲቲ ውጪ ያሉ 16 ክለቦች ለአፍሪካ ዋንጫ ውድድር ተጫዋቾችን ይለቃሉ። ኢትዮጵያ በዓለም አቀፍ መድረክ ብዙም በማትታወቅባቸው የአትሌቲክስ ዘርፎች ለአምስት ቀናት ሲካሄድ የቆየው ውድድር ተጠናቀቀ። የኢትዮጵያ ያጭር መካከለኛ የ3000 ሜትር መሰናክል የርምጃና የሜዳ ተግባራት አትሌቲክስ ሻምፒዮና ከታህሳስ 13 እስከ 17 2014 ዓ.ም ለአምስት ተከታታይ ቀናት በአዲስ አበባ በሚገኘው የኢትዮጵያ ስፖርት አካዳሚ ሲካሄድ ቆይቷል። ኢትዮጵያ በዓለም አቀፍ መድረኮች ብዙም በማትሳተፍባቸውና እስካሁን ድረስ ውጤታማ ባልሆነችባቸው በእነዚህ የአትሌቲክስ ዘርፎች በተደረገው ውድድር ላይ 27 ቡድኖችና 767 አትሌቶች መሳተፋቸው ታውቋል። እነዚህን የአትሌቲክስ ዘርፎች ለማነቃቃት ታስቦ የተዘጋጀው ውድድር በትናንትናው ዕለት ፍጻሜውን ያገኘ ሲሆን በሴቶች ምድብ በአጠቃላይ 210.5 ውጤት ያስመዘገበው መከላከያ ክለብ በድምር ውጤት አንደኛ በመውጣት የዋንጫ ተሸላሚ ሆኗል። ኢትዮጵያ ንግድ ባንክ ደግሞ በ116.5 ውጤት ውድድሩን በሁለተኝነት ሲያጠናቀቅ 66.5 ውጤት በማስመዝገብ ደግሞ ሶስተኛ ደረጃን የያዘው ኢትዮ ኤሌክትሪክ ነው። በወንዶች ምድብ 138.5 በማስመዝገብ ውድድሩን በበላይነት ያጠናቀቀው መከላከያ ሲሆን ሲዳማ ቡናና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነው ስለመጨረሳቸው ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘነው መረጃ ያመለክታል። በመጨረሻም ፕሬዝዳንት ፑቲን በ2022 የቤጂንግ የክረምት ኦሎምፒክ ላይ ዩናይትድ ስቴትስ የጀመረችው ዲፕሎማሲያዊ እቀባ የቻይናን ኢኮኖሚያዊ እድገት ለመግታት ያለመ ነው ሲሉ ተቹ። ዩናይትድ ስቴትስን በመከተል በ2022 የቤጂንግ የክረምት ኦሎምፒክ ላይ የዲፕሎማሲ እቀባ የሚያደርጉ ሀገራት ቁጥር አሁንም እየጨመረ ነው። ጃፓንም የመንግስት ባለስልጣናትን በውድድሩ እንዲታደሙ ወደ ቤጂንግ እንደማትልክ አርብ ዕለት አስታውቃለች። የዩናይትድ ስቴትስ ጠንካራ አጋር የሆነችው ጃፓን ከቻይና ጋር ጋርም ቢሆን ጠንካራ ኢኮኖሚያዊ ትስስር ያላት ሲሆን በክረምቱ ኦሎምፒክ የሚታደሙ ባለስልጣናትን ወደ ቤጂንግ የማትልከው እንደ ሌሎቹ ሀገራት የዲፕሎማሲ እቀባ ወይም ቦይኮት በማድረግ መሆኑን ከመግለጽ ተቆጥባለች። ከመንግስት ልዑካን ቡድን ይልቅ ከኦሎምፒክ ጋር ቀጥተኛ ግንኙነት ያላቸውን ባለስልጣናት እንደምትልክም ነው ጃፓን ያስታወቀችው። ይህ በእንዲህ እንዳለ ዩናይትድ ስቴትስ የጀመረችው የዲፕሎማሲ እቀባ ሀገሪቱ የቻይናን የኢኮኖሚ እድገት ለመግታት የምታደርገው ጥረት አካል ነው ሲሉ የሩሲያው ፕሬዝዳንት ቭላድሚር ፑቲን እርምጃውን ተችተዋል። ከቀድሞው የዩናይትድ ስቴትስ ፕሬዝዳንት ጋር ከዚህ ቀደም ባደረጉት ንግግር በጎርጎሮሳውያኑ 1984 በተካሄደው የሎስ አንጀለስ እንዲሁም በ1980ው የሞስኮ ኦሎምፒክ ውድድሮች ላይ የተደረገው መሰል የዲፕሎማሲ እቀባ ስህተት እንደነበር አንስተውልኛል ያሉት ፕሬዝዳንት ፑቲን ዩናይትድ ስቴትስ አሁንም ተመሳሳይ ስህተት እየሰራች ነው ሲሉ ተችተዋል። የሩሲያው ፕሬዝዳንት በቤጂንጉ የክረምት ኦሎምፒክ መክፈቻ ስነ ስርዓት ላይ እንዲታደሙ የቀረበላቸውን ጥያቄ መቀበላቸው ይታወሳል። ይሁን እንጂ የቻይና መንግስት ይፈጽማቸዋል ያሏቸውን የሰብአዊ መብት ጥሰቶች በመቃወም ለኦሎምፒኩ ዝግጅት የመንግስት ባለስልጣናትን ወደ ቤጂንግ እንደማይልኩ ከገለጹ ሀገራት መካከል ዩናይትድ ስቴትስ፣ ብሪታንያ፣ ሊትዌኒያ፣ አውስትራሊያ፣ ካናዳ፣ ቤልጅየም እና ኒውዚላንድም ይገኛሉ። ለዛሬ የመረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Come with me, y'all.
ye duran